አሌሉያ! የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ዜና ቅዱስ ወንጌልን ቆማችሁ አዳምጡ።
እግዚአብሔር ከሁላችሁም ጋር ይሁን። ቅዱስ ማቴዎስ ያበሰረው ቅዱስ ወንጌል እግዚአብሔር ቃል ነው። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 በዚያኑ ቀን ኢየሱስ ከቤት ወጥቶ በባህሩ አጠገብ ተቀመጠ። ብዙ ሰዎችም ወደ እርሱ መጥቶ በመሰብሰባቸው ምክንያት በጀልባ ላይ ወጥቶ ተቀመጠ። ሕዝቡም ሁሉ በባህር ዳር ቆመው ነበር። ከዚያም በኋላ ብዙ ነገሮችን በምሳሌ እንዲህ እያለ ይነግራቸው ጀመር። እነሆ ዘሪው ገበሬ ለመዝራት ወጣ። ሲዘራም አንዱ ዘር በመንገድ ዳር ወደቀና ወፎች መጥተው በሉት። ሌላው ዘር ብዙ አፈር በሌለበት በጭንጫማ መሬት ላይ ወደቀ። መሬቱም ብዙ አፈር ስላልነበረው ዘሩ ወዲያውኑ በቀለ። ይሁን እንጂ ፀሐይ በወጣ ጊዜ ጠወለገ፣ ስር ስላልነበረውም ደረቀ። ሌላውም ዘር በእሾሃማ ቁጥቋጦ መካከል ወደቀ። እሾሃማው ቁጥቋጦ አደገና የዘሩን ቡቃያ አንቆ አስቀረው። ሌላውም ዘር በመልካም መሬት ላይ ወድቆ በቀለና ብዙ ፍሬ አፈራ። አንዱ 100፣ አንዱ 60፣ አንዱም 30 ፍሬ ሰጠ። ስሚ፣ ጆሮ ያለው ይስማ። ከዚህ በኋላ ደቀ መዛሙርቱ ወደ ኢየሱስ ቀርቦ ስለምን ለሕዝቡ በምሳሌ ትናገራለህ አሉት። እርሱም እንዲህ ስል መለሰላቸው፣ ለእናንተ የመንግሥተ ሰማይን ምስጢር ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም። ምክንያቱም ላለው ሰው ይሰጠዋል ይበዛለታልም፣ ከሌለው ሰው ግን ያ ያለው እንኳን ይወሰድበታል። እያዩ ከቶ እንደማያዩ እየሰሙ እንደማይሰሙ ወይም እንደማያስተውሉ ስለሆኑ እነሆ እኔ በምሳሌ እነግራቸዋለሁ። ስለዚህ በነቢዩ በኢሳይያስ እንዲህ ተብሎ እየተጻፈው በእነርሱ ላይ ይፈጸማል። መስማትን ስሰማላችሁ ነገር ግን አታስተውሉም፣ ማየትን ታያላችሁ ነገር ግን ልብ አታደርጉም። ምክንያቱም እነዚህ ሕዝብ ልባቸው አደንድነዋል፣ ጆሮአቸውንም ደፍነዋል፣ ዓይናቸውም ተጨፍኗል። እንዲህስ ባይሆን ኖሮ በዓይናቸው ተመልክቶ በጆሮአቸውም ሰምተው በልባቸው አስተውለው ወደ እኔ በተመለሱና በፈወስኳቸው ነበር። እናንተ ግን ዓይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ የታደላችሁ ናቸው። በእውነት እላችኋለሁ ብዙዎች ነቢያትና ጻድቃን እናንተ የምታዩትን ለማየት ተመኝተው ነበር፣ ነገር ግን አላዩም። እናንተ የምትሰሙትን ለመስማት ተመኝተው ነበር፣ ነገር ግን አልሰሙም። ቀጥሎም ኢየሱስ እንዲህ አለ፣ እንግዲህ እናንተ የዘሪው ምሳሌ ምን እንደሆነ ስሙ። በመንገድ ዳር የወደቀና ዘር የሚያመለክተው የእግዚአብሔርን መንግሥት ቃል ሰምቶ የማያስተውለውን ሰው ነው። ወዲያውኑ ሰይጣን መጥቶ በልቡ የተዘራውን ቃል ይወስድበታል። በጭንጫማ መሬት ላይ የተዘራው የሚያመለክተው ቃሉን ሰምቶ ወዲያውኑ በደስታ የሚቀበለውን ሰው ነው። ነገር ግን ለጊዜው ነው እንጂ ስር የለውም። ስለዚህ በቃሉ ምክንያት አንዳች ችግር ወይም ስደት በደረሰበት ጊዜ ቶሎ ይሰናከላል። በእሾሃማ ቁጥቋጦ መካከል የተዘራው የሚያመለክተው ቃሉን ለጊዜው የሚሰማውን ሰው ነው። ይሁን እንጂ የዚህ ዓለም ሐሳብና የሀብት ፍቅር ወደ ልቡ ገብቶ ቃሉን ስለሚያንቀው ያለ ፍሬ ይቀራል። በመልካም መሬት የተዘራ የሚያመለክተው ቃሉን ሰምቶ በማስተዋል የሚቀበለውን ሰው ነው። እርሱ ፍሬ ያፈራል። አንዱ 100፣ አንዱ 60፣ አንዱ 30 ፍሬ ይሰጣል። ጌታ ለሐዋርያቱ ሰማይና ምድር ያልፋል ቃሌ ግን አልፍም አለ።
አብን በእውነት እናምናለን፣
ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውን እናምናለን። የእግዚአብሔር አባታችን ጸጋና በረከት የቅዱሳን ሁሉ ቡራኬ ከሁላችን ጋር ይሁን። እንደምን አደራችሁ? እንደምን ሰነበታችሁ? እንግዲህ እግዚአብሔር ለእያንዳንዳችን በዚህ ሰንበት ወይ በዚህ ዕለት ከእርሱ ጋር ጊዜያችንን እንድናሳልፍ ከእርሱ ጋር እንድንወያይ ከእርሱ ጋር የልባችንን ምስጢር ተነጋግረን መጪው ሳምንታችንን በመልካምነት ፍሬ በማፍራት ወደ ቤቱ የምንመለስበትን በረከት እንዲያድለን እንግዲህ በፊቱ እንገኛለን። የዛሬ ንባባት ወደ ዕብራውያን ከተጻፈው መልእክት ከምዕራፍ 6 እንዲሁም ደግሞ ከመጀመሪያው የቅዱስ ጴጥሮስ መልእክት ላይ ስለ አንድ መልካም መሬት ጉዳይ ይናገራል። ወይንም ደግሞ መልካም አፈር ያላት መሬት እግዚአብሔር ስለ በረሃና ስለ መሬት ስለ አጽዋት ተቸግሮ አይደለም ወይንም ደግሞ ተጨንቆ አይደለም የሚናገር። እግዚአብሔርን ልጁን ለሞት አሳልፎ እንዲሰጥ ወይንም ደግሞ ልጁ የመስቀል ሞትን እንዲቀበል ያደረገው ነገር ቢኖር የሰው ልጆች መልካምነትን ማጣት ነው። ምክንያቱም በዘፍጥረት ላይ እንደምናገኘው እግዚአብሔር ዓለምን ፈጥሮ እንዳበቃ ተመለከተ ይለናል። መልካም ሆኖ አየ፣ ደስ የሚያሰኝ መሆኑን አየ። ከዚያም በኋላ ይሄን መልካም የሆነውን የሚያስተዳድር ስም የሚያወጣ የሚጠቀም የበላው የሆነ የእግዚአብሔር አርያና አምሳል የመልካም በረከት ወይንም ደግሞ የእግዚአብሔር የቅዱስ ሥላሴ ውይይት ያረፈበት የሰው ልጅን ፈጠረ። ስለዚህ የሰው ልጅ አፈጣጠሩ ራሱ በመልካምና ለመልካምነት ነው። ለዚህ ነው እንግዲህ እግዚአብሔር ሁሉ ጊዜ የሚጨነቀው፣ ሁሉ ጊዜ የሚያስበው፣ የሚያሳስበው፣ የሚጋብዘው ይሄ ከኛ እንዳይጠፋን። እነዚህ የተለያዩ ምሳሌዎች አድርጎ ቅዱስ ማቴዎስ የሚናገረን የመጀመሪያዋ ጭንጫማ የሆነች መሬት ወይንም ደግሞ መንገድ ዳር ያለች መሬት ተዘራች፣ ወፎች ወሰዷት፣ ለቀሟት። ሌላው ብዙ አፈር አልነበረውም፣ ብዙ ጽናት አልነበረውም፣ በቀለ። የሆነች ትንሽ ንፋስ ነገር ስትመጣ ግማሿን ንፋስ ወሰዳት፣ ግማሿም ቦነነች። ስለዚህ እንግዲህ ዘሩ ቀጣይ ሊሆን አልቻለም። ይሄ በሙሉ ከመጀመሪያው ጀምሮ እስከ መጨረሻዋ መልካም መሬት፣ ለም መሬት፣ ጥሩ መሬት ወይንም ደግሞ በዕብራውያን መልእክት የተባረከች ብሎ የሚጠራት የሰው ልጅ በእግዚአብሔር ላይ እምነቱን ያጸና በመልካምነት ከእግዚአብሔር ጋር የሚጓዝ ምሳሌ ናት። ቅዱስ ጴጥሮስም ይህንኑ ነው እንግዲህ የሚለው፣ መልካም ነገርን በማድረግ ብትተጉ ምንድን ነው እናንተን የሚጎዳችሁ? በመልካም ነገር መስዋዕትነት ብትከፍሉ፣ በመልካም ነገር ብትሰደቡ፣ በመልካም ነገር ብትሰደዱ፣ በመልካም ነገር ወይንም ደግሞ እግዚአብሔር ላቀደላችሁና ላስቀመጣችሁ ነገር መስዋዕት ሆናችሁ ብትቀርቡ ምን ይጎልባችኋል? በማለት አድናቆት ነው የሚያስቀምጥ። እንግዲህ ምንድን ነው የሚጎልባችሁ? መልካም ነገርን በማድረግ ብትተጉ ጉዳት የሚያደርስባችሁ ማን ነው? ጥያቄ ምልክትም ነው አድንቆትም ነው። ስለዚህ መልካም ሆኖ መገኘት እግዚአብሔርን የሚያስደስት ከጉዳት የሚጠብቅ ለደህንነታችን የሚያዘጋጀን ወይንም ደግሞ የመጣንበትን ዓላማ የምንመሰክርበት ከእግዚአብሔር እጅ በረከትን የምንሰበስብበት ከራሳችን ጋር የተረጋጋ ህሊናዊ እረፍትን የምናገኝበት የእግዚአብሔር ስጦታ ነው። እንግዲህ ይህ ነው ትልቁ ቅዱስ ማቴዎስም ለማስቀመጥ የፈለገው በእግዚአብሔር የሚደሰትበት እኛ ከጉዳት የምንድንበት። ይሄ ጉዳት ቅዱስ ማርቆስ የሚናገረው ነው። ሰው ዓለምን በሙሉ ቢያገኝ ሕይወቱን ግን ቢጎዳ ወይንም ሕይወቱን ቢያጠፋ ምንድን ነው የሚረባው? የዓለም ሀብት በሙሉ ለሱ ምን ያደርግለታል? እዚህ ትልቅ ቦታ፣ ትልቅ ነገር የራስን ሕይወት ከጉዳት መጠበቅ ነው። ጉዳት ደግሞ የመቁሰል የመታመም አይደለም፣ መንፈሳዊ ህመም። ከእግዚአብሔር መራቅ፣ ከራስ መራቅ፣ ከሰው ልጅ መልካም ከማድረግ መራቅ። ለዚህም ነው እንግዲህ እናንተ እግዚአብሔር ሁል ጊዜ ይህንን ማረፊያው ያደረገውን ህሊናችሁን ሌላ እንዳያርፍበት ተግታችሁ ስሩ በማለት የሚናገረን ቅዱስ ዳዊት የሚናገረው ቃል ነው። ይህ ህሊና እግዚአብሔር የሚያርፍበት ነው፣ መልካም የሆነ የእግዚአብሔር መንበር። ስለዚህ ይህንን መንበር እንግዲህ ሁል ጊዜ የምንጠብቀው ለመልካምነታችንን መስዋዕት በመክፈል ነው። መልካምነት ለሰዎች እግዚአብሔር በሕይወታችን ውስጥ ሕያው ሆኖ የሚኖር መሆኑን የምንመሰክርበት ነው። ሐዋርያው በዚሁ አሁን በተነበበው በቅዱስ ጴጥሮስ መልእክት ላይ ክፉ ለሚናገሩ ሰዎች ለማሳፈር ይላል። ክፉ ለሚያደርጉ ወይንም ደግሞ ክፉ ነገርን ለሚናገሩ ሰዎች ክፉ ጸባይ ላላቸው በንግግራችሁ እንዲያፍሩ መልካም ህሊና በእነሱ ፊት ይኑራችሁ። ይሄ ከቁጥር 16 ላይ የምናገኘው ነው። ይሄ እግዚአብሔር የሚነክስበት እግዚአብሔር የሚያርፍበት ወይንም ደግሞ መንበሩ ያደረገው ለሰዎች ለተቸገሩ ወይንም ደግሞ መንፈሳዊ ህመም ለገጠማቸው መልካምነታቸውን አጥፍቶ በክፋት ለተጠመዱ በዚህ እንዲያፍሩ እናንተ መልካም ዘራችሁን ወይንም ደግሞ መልካም የእግዚአብሔር እርሻ መሆናችሁን ለሌሎች የምታስተምሩበት ነው በማለት እንግዲህ የኛ ብቻ አይደለም የኛ ጥሩ መሆን ያንድ ሰው ጥሩ መሆን ክርስቲያን በተለያየ አይነት መልኩ እንጠራ ካቶሊክ ኦርቶዶክስ ፕሮቴስታንት ምንም ተብለን እንጠራ የሰው ልጅ በራሱ ጊዜ መልካም ነው አላማ ወደ ክርስትና ውስጥ ስንገባ ደግሞ ከዛ መልካምነት ባሻገር እግዚአብሔር ራሱ በሞቱ የገዛው አንድ ክርስቲያን በደም የተገዛ ነው ይሄ ቅዱስ ጴጥሮስ የሚናገረን ነው እናንተ የተዋጃችሁት ብሎ የሚናገረን ስለዚህ እንግዲህ ይሄ መልካምነት የኛ ብቻ አይደለም ከምንም በላይ የእግዚአብሔር ነው ከዛ ባሻገር ደግሞ የሰው ልጆች የወንድሞቻችን እግዚአብሔር ዘሩን እንግዲህ ሲዘራ ዝም ብሎ አይደለም የሚዘራ ለአንድ ነገር ነው ለፍሬ ነው መጨረሻ ላይ ያስቀመጠው 100 60 እያለ እያንዳንዱ እንደያቅሙ እንግዲህ ለፍሬ መርጦ እግዚአብሔር ተደስቶበት የሚዘራበት የሰው ልጆች ህሊና ልብ ስብእና እንግዲህ መልካም መሬት ይላል በዕብራውያን መልእክት ላይ መልካም መሬት ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የጠጣች መሬት ተክል ለተከለባት ሰው ጥቅም የምታስገኝ ልትሆን ያስፈልጋል ብዙ ጊዜ በእርሷ ላይ ዝናብ ውሃ የሚፈስባት መሬት ሳር እንኳን ጥሩ ነገር ለጉዝጓዝም የሚሆን ከብትም የሚበላው ለሆነ ነገር ሊሆን የሚችለውን ማብቀል እንኳን ባትችል አረንጓዴ መሆን ግዴታዋ ከሌላ መለየት ቀለሟ ሊለየ ግዴታ ነው አመዳም ዳለቻ ሆና ልትቀመጥ አይገባም ምክንያቱም ውሃ ጠጥቷል ስሩ የደረቀ ወይንም የተበላሸ በሽታ ያለበት ካልሆነ በስተቀር ይሄን ልትሰጥ ግዴታ ነው የክርስቲያኖችም ወይንም ደግሞ እንግዲህ በአጠቃላይ የሰው ልጆች ግዴታ እግዚአብሔር ከመጀመሪያው ጀምሮ ከፈጠረበት ጀምሮ ለጎበኘበት ለሰጠው መልካምነት አደራ ፍሬ ሊያፈራ ይጠበቅበታል። እነዛ ሶስቱም መንገድ ዳር አፈር በሌለበት ቁጥቋጦ ውስጥ በተለያዩ የዓለም ነገሮች ሐሳባት በግል በሰይጣን የተያዙ የሰው ልጆች ምልክቶች ናቸው። እግዚአብሔር ጸጋውን በላው ላይ ያፈሳል በረከቱን በላው ላይ ያፈሳል። ለበረከቱ ግን መልስ ለመስጠት እነኛን የበቀሉትን መንቀል ማስወገድ ምርጫን ማስተካከል መስዋዕትነት መክፈል ያልፈለግን የሰው ልጆች ምሳሌዎች ነን። ለዚህም እንግዲህ እናንተ ይሄንን አውቃችሁ እግዚአብሔር የተደሰተባችሁ እግዚአብሔር የመረጣችሁ ፍሬ እንድታፈሩ ከዚያ በኋላም ከእግዚአብሔር በረከትን እንድትቀበሉ ስለሆነ ጸጋውን የሰጣችሁ መልካምነቱን በእናንተ ላይ ያኖረው ይሄንን አጥፍታችሁ ጥቅመ ቢስ እንዳትሆኑ ይለን በዕብራውያን መልእክት ከቁጥር 7 ላይ ጥቅመ ቢስ ከእግዚአብሔር ጋር የሆነን አንዳንድ ጊዜ ከማን ጋር እንዳለን አናሰውልም ወይንም ደግሞ እንዴት እንዳለን ላይሰማን ይችላል ስለዚህ ያን ጊዜ የምንነቃበት ነው ለዚህም ነው ንቁ ምን ያረጋችሁ እንዳላችሁ እንዴት እየኖራችሁ እንዳላችሁ ንቁ ብሎ ሐዋርያው ቅዱስ ጴጥሮስ የሚናገረን። ስለዚህ ሁልጊዜ ይህንን መልካምነት በእግዚአብሔር ጸጋ የምትጠበቅ እንደሆነች ሐዋርያው ይናገረናል። ለራስ እና ለሰጪዋም ጥቅም የምትሰጥ ለተከለባት ወይንም ደግሞ ለእግዚአብሔር የምትባርክ ወይንም ደግሞ ለራሷም በረከትን ዘላለማዊ በረከትን የምታገኝበት ልትሆን ይገባል። ጥቅመ ቢስ የምትሆንበት ምክንያት ምንድን ነው? አንድ ሰው ለእግዚአብሔር የማይጠቅም የሚሆንበት ምክንያት በአጠቃላይ በኃጢአት ዓለም ወይንም ደግሞ በግልና በራስ ምርጫ ውስጥ መኖር ሲጀምር ነው። ከሁሉም በላይ ግን ሁላችንም በትምህርተ ክርስቶስ እነኚህ አርዕስተ ኃጢአት የሚባሉ ከእነዚህ አንዱ ዛሬ ዓለም ከእግዚአብሔር እንድትለይ እንደውም መለየት ብቻ አይደለም፣ እግዚአብሔር ምን ይጠቅመኛለን? እግዚአብሔር ምን ያደርግልኝ? እኔ ለራሴ ብቁ ነኝ፣ ሁሉ ነገር አለኝ በእጄ ላይ፣ ሀብቱም አለ፣ ሕክምናውም አለ፣ ሳይንሱ አለ፣ ሁሉ አለ። ስለዚህ ምንድን ነው እኔ እግዚአብሔር የሚጠቅመኝ? እንግዲህ ትልቁ የአርዕስተ ኃጢአት የትኛው ነው? መሰረቱ ትዕቢት ነው አይደል? አይደለም? ሁሉ አለኝ፣ በቃ እኔ ሰልፍ ሰፊሽንት ነኝ፣ ማንንም አልፈልግም፣ ስለዚህ እኖራለሁ በራሴ። ጥቅመ ቢስ የሚያደርግ ሌሎቹ ከዚህ እዚህ ላይ የሚጨመሩ ናቸው። ሳጥናኤል የተባረረው እኮ በትዕቢት ነው። ከነገደ መላእክት ውስጥ አንዱ ነው የነበረው። ስለዚህ ጥቅመ ቢስ የሚያደርግ ካለ የመጀመሪያው ከነዚህ አርዕስተ ኃጢአት አንዱ ነው። ዛሬ ዓለም በራሱ ውስጥና በራሱ ትምክህት ውስጥ ከዛ በኋላ ሐዋርያው ቅዱስ ጴጥሮስ እንደሚለን እነኚህ የምትመኙትና የምትመኩት ነገሮች በሙሉ አልሆን ሲላችሁ ትጣላላችሁ፣ ትገዳደላላችሁ፣ ብዙ ነገር ይደርስባችኋል ብሎ ነው በዓለም ላይ ያለውን ነገር ሁሉ የሚናገር። ስለዚህ ይሄ ደግሞ ዛሬ የምንሰማው የምናየው ነው። ለዚህም ነው እንግዲህ እናንተ ለራሳችሁና ለሌላችሁ ለሌሎች ጥቅም የምትሰጡ የሌሎች መልካም የራሳችሁ መልካም የእግዚአብሔር መልካም ዘርና መሬት ሆናችሁ በዓለም ውስጥ እኔ ሕያው እንደሆንኩ የምንቀሳቀስ የምናገር እንደሆንኩ ንገሩልኝ በማለት ነው ጌታችን ኢየሱስ ክርስቶስ በዚህ ሰንበት አደራ የሚለን። እንግዲህ ይህንን ለማድረግ ደግሞ የእግዚአብሔርን ጸጋ ሁል ጊዜ በሕይወታችን ውስጥ ልናስተናግድ ያስፈልጋል። ስጦታን ልንጠብቅ ያስፈልጋል። ይህን ስጦታ ደግሞ የምትጠብቅ አንዲት እናታችን ድንግል ማርያም ናት። እኔ እንዴት መኖር እንደሚገባኝ እንዴት ስጦታዬን ማስተናገድ እንደሚገባኝ አላውቅምና አልችልምና እናት ሆይ ነይ መካሬ ዘካሬ ከጎኔ ሁኝ ብለን ከእግዚአብሔር ጋር እሷ በመላእክት እንደተጓዘች ያ ቁጥቋጦ ነገር የመስቀል ችግር መከራ ሲመጣ ንፋስ ሲመጣ በመስቀል ስር ልጅን አሳልፋ ስትሰጥ ጸንታ እንደቆመች እንግዲህ በመልካምነታችን ጸንተን እንድንቆም እሷ ከልጇ ታማልደን።